የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሬዲዮ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ ክፍል 20 አስተምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነፃነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለተዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነፃነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 20
ታጠቅ ብሎ ፈረስ ካሳ ብሎ ስም ባርባር ቢሸበራል ኢየሩሳሌም እኔ ማዩ ተርከባይ የምሸሽ ነው ፈረስ አባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ተርከባይ የምሸሽ ነው
ምዕራፍ 36 ሞኝ ሲያከብሩት የፈሩት ይመስለዋል። አጼ ቴዎድሮስ ስሜን ደጃችሁን አቸንፈውና በደረስኪ ማርያም የንጉሠ ነገሥትነት ዘውድ ጭነው ወደ ጎንደር እንደተመለሱ ለጎንደር ሕዝብ እጅግ ከፍ ያለ ግብር ባገቡበትና ለወችን ታይቶ የማይታወቅ ልግስና በታየበት ምጽዋት ባጥለቀለቋቸው ቀን እንደ ጓደኞቻቸውም እንዳሽከሮቻቸውም ለሚያዋቸው ያን ሁሉ አቀበት ኩልኩለት አብረዋቸው ለወጡ ለወረዱት ቆራጦችና ጀግኖች ተከታዮቻቸው የሰጡት ስጦታ ያው እረፍት የማይሰጠውን ማዕረግና ሹመት ነበር። በዚህ ተተሰጡት ታላላቆችና ከፍተኛ ሹመቶች የቀኛዝማች እንግዳ ራስ ተብለው የንጉሱ እንደራሴ መሆን የቀኛዝማች ገብርዬ ፊታውራሪ ተብለው ከንጉሱ በታች የጦር አለቃ መሆን ነበር። ብዙ ደጃዝማቾች ፊታውራሪዎችና ቀኛዝማቾችም ተሹመዋል። ሰውን ሁሉ ያስገረመው ሌላ ሹመትም በዚሁ ቀን ተሰጥቷል። እንግሊዛዊው ጆን ቤል ከአጼ ቴዎድሮስ ጋር ከተገናኘበት ጊዜ ጀምሮ ባሳየው ከፍተኛ ጠባይና እርሳቸውንም አቅሙ በሚችለው ሁሉ ለማገልገል ባለው ቆራጥና ቅን መንፈስ የፕሮቴስታንት ክርስቲያን ሃይማኖትን ወደ ኦርቶዶክሳዊ የክርስትና እምነት ሲለውጥ በተሰየመበት ስም ዮሐንስ እየተባለ እየተጠራ ሊቀ መኳስ ሆኖ መሾሙ ብዙዎች ሰዎችን አስደንቋል። ያስደነቀበት ምክንያት ከቋራ ጀምሮ ባደረጉት ጦርነት አብረው የሞቱ ይያሉ ዘውድ ሊጭኑ ግድም ያገኙትን አገልግሎት ገና የጀመረ ሰው ለምን ሾሙ ማለት ብቻ አልነበረም። ስንት ሹመት የሚገባቸው ኢትዮጵያውያን ይያሉ ለአንድ ቀለሙ ቀለማችንን ባህሉ ባህላችንን ለማይመስል በዘር በምን ለማንገናኝ ባዕድ ይህን ያህል ከፍተኛ ሹመት እንዴት ሰጡ የሚለው ስሜት በጣም ጎልቶ ይታይ ነበር። ያም ሆነ ይህ አጼ ቴዎድሮስ በመሰላቸው ሹመው ሸልመው ነበር። ወደ ወሎ ሲሄዱም እነዚያ በሞት ብቻ የተለያዩ ጀግኖች አብረው ዘምተው ነበር። አጼ ቴዎድሮስ ወሎን አሳምነው የምህረትና የተስፋ ወጭ አስነግረው ማንም ሰው እንዳይጎዳና እንዳይቀየም ማንኛውንም ነገር በየመልኩ አደራጅተው በዚያው ለጥቂት ጊዜ ቆዩ። በዚህ ጊዜ አንድ ቀን ከምሳ በኋላ ጆን ቤልን ራስ እንግዳን ፊታውራሪ ገብርየንና ሌሎችንም ታላላቅ መኳንንት በዚያው እንዲቆዩ አድርገው ለጊዜው ገና ባላመነው በሸዋ ግዛት ላይ ስለሚደረገው ጦርነት ጥቂት ከተወያዩ በኋላ ህዝቡ ወደፊት ስለሚተዳደርበት ሁኔታ መነጋገር ጀመሩ። ዮሐንስ፣ የሀገራችንን ህዝብ እንደ አውሮፓ ሰዎች ለማሰልጠን መጀመሪያ ምን ብሰራ ይሻል ይመስልሃል? ጦርነቱ እንዳለቀልን መቼም ሌላውን ሰላማዊ ጦርነት መጀመራችን ነው አሉ አጼ ቴዎድሮስ። በየትም ሀገር እንደታየው አንድን ሀገር ለማሰልጠን ተሁሉ ነገር አስቀድሞ ትምህርት ያስፈልጋል። ትምህርት በተስፋፋበት ሀገር በኢትዮጵያ ላይ የሚታየውን የመሰለ ጦርነት አይኖርም። ከዚህም ጋር ትምህርት ያገኘ ህዝብ ተመካከሉ ብዙ ብዙ አዲስ ሐሳብና ስራ የሚፈጥሩ ሰዎች ሊበቅሉበት ይችላሉ። ያልተማረ ህዝብ ግን በማንኛውም አይነት ዝቅተኛ ኑሮ እየኖረ የተለመደውን ነገር ታላጣ ይሄን መጨመር ይገባኛል ብሎ አይጣጣርም። ሐሳቡ ሁሉ እሱን በትንሽ ነገር አዝኖ በትንሽ ነገር የሚደሰትና የሚረካ ይሆናል። ሰው ባለው ነገር መደሰቱ እጅግ አስፈላጊና የኑሮን ጣዕም የሚያሳውቅ ነው። ባለው ሐሳቡን ገፍቶ የተሻለ ነገር አለመፈለጉ ደግሞ በዓለም ላይ ሊፈጸሙ የሚገባቸውን ነገሮች እንዳይሰሩ ለማድረግ ምክንያት ይሆናል። ስለዚህ አንድን ሀገር ወደ ተሻለ ኑሮ ለመለወጥ በምንም ደረጃ ይሁን ህዝቡን ማስተማር አስፈላጊ ነው። አለ ጆን ቤል። ትምርቱ ምን አይነት ነው? የቀለምና የሃይማኖት ትምርት እንደሆነ እስተዛሬ ያስገልኝልን ነገር አይተዋል። በማያቁት የግዕዝ ቋንቋ የሚያነቡና መጻፍ የማይችሉ ጨዋ ቄሶችና መነኩሴዎች ባገራችን ሞልተዋል። እነሱም ተምረዋል ይባላሉ ማለት ነው አሉ አሴ ቴዎድሮስ። የትምርት አሰጣጡ መንገድ አለመቃናት ነው እንጂ እነዚህ ሰዎች ለትምርት ባሳለፉት ጊዜ ሊያገኙት በሚችሉት ትንሽ ዕውቀትም ቢሆን ቁም ነገር ሊሰሩበት ይችሉ ነበር። ነገር ግን ቋንቋውን በፊት ሳያጠኑ በማያቁት ቋንቋ ትምርት ይሰጣቸዋል። ይህም ቢሆን ትምርቱ በሚያቁት አማርኛ ቋንቋ ቢሰጣቸው ኑሮ የሚያነቡትን ለመረዳት ይችሉ ነበር አለ ሊቀ መኳስ ዮሐንስ። ዮሐንስ ሙት ብዙዎች ቄሶች አሁን ወደዚህ ሁለት ሶስቱን ብጠራቸው ታያለ። በግዕዝ ቋንቋ ውስጥ ተፊደሎቹ ስሞች በስተቀር ሌላ ምንም አያውቁም። ግን በግዕዝ ቋንቋ ይጸልያሉ፣ ያዜማሉ፣ እንደነሱ ቋንቋውን ምንም ለማይሰማው ህዝብ በግዕዝ ቋንቋ ስብከት ያሰማሉ። ስለዚህ አሁን እንደምትለው ትምርቱን በሚሰሙበት ቋንቋ እንዲማሩ ማድረግ አለብን። ያለዚያም ግዕዝ የማያውቅ መጻፍ የማይችል ቄስና ዲያቆን ወደፊት ኢትዮጵያ ውስጥ አይኖርም አሉ አጼ ቴዎድሮስ። አዎ ተዚህም ጋር ለቀስና ለዲቁናና ለጻፊነት ብቻ ሳይሆን ለልዩ ልዩ ሙያ የሚውሉ ሰዎች በልዩ ልዩ ትምህርት አይነት መሰልጠን አለባቸው አለ ዮሐንስ። ይህን ታልክ እንዲያውም የኔ ፍላጎት ተሁሉ በፊት የእጅ ስራ አዋቂዎችን ማስተማር ነው። አሁን እንደነገርኩህ ብዙ ጨዋ የሆኑ ቄሶች ቢኖሩም በትምህርት እጅግ የተራቀቁ ሰዎችም አሉባቸው። ግን ምን ያረጋል? ዋጋ ያለውን ከፍተኛ ነገር ትተው በትንሽ ነገር እንራቀቅ ሲሉ ታላቁን ቁም ነገር ይረሱታል አሉ አጼ ቴዎድሮስ። እንዲህ ያሉ ሰዎችም እኮ በአውሮፓም ይገኛሉ። ለስሙ ተምረዋል ይባላል። ሊቃውንት ሊኖሩበት ይገባል በሚባለው ቦታ ሁሉ እነሱ ይቀመጣሉ። ወይ እነሱ ሰርተው ታላቅ ፍራ ያስገኙ፣ ሌላው ሲሰራ ዋቀጠነ እያሉ የሚተቹ የዓለምን ህዝብ እድገት ወደኋላ የሚጎትቱ ስመ ሊቃውንት አሉ። እነዚህ አይነቶቹ ሰዎች በአሁኑ ጊዜ በኢትዮጵያ ውስጥ እንዲፈጠሩ ቀርቶ ቢኖሩ እንኳን እንደሌሉ ሊቆጠሩ ይገባቸዋል። ጃንሆይ አሁን እንዳሉት ኢትዮጵያ በአሁኑ ጊዜ የእጅ ሙያ ሰዎችን በተቀዳሚ ማሰልጠን ይገባታል። ከዚህም ጋር ሰው በግዝፈት በሚያየው ነገር ብቻ ስለማይኖር በፍርድ፣ በአስተዳደር፣ በማስተማር አዳዲስ ሐሳብ በመስጠት ህዝቡን የሰለጠነ ህዝብ ሊተዳደርና ሊኖር በሚገባው መንገድ እንዲኖር የሚረዱ የረቂቅ ዕውቀት ሰዎች ሊፈጠሩ ይገባል። ሰው ጠመንጃ መስራትን ሲማር ራስን ለማጥፋት የሚመጣ ጠላትን እንጂ ሌላውን ሰላማዊ ሰው ማጥቃት አይገባህም የሚለውን የማይታይ ዕውቀት ጨምሮ ታልተማረ ጥፍሩንና ጥርሱን ብቻ ተማምኖ ያገኘውን ሁሉ ፍጡር ለማጥቃት እንደሚፈልግ አውሬ ይሆናል። ስለዚህ ትምህርት እንዲስፋፋ፣ አዲስ አይነት ትምህርትና ዕውቀት እንዲገባ ሲፈለግ ሰው በህግ፣ በስነ ምግባር፣ በሃይማኖት ስሜት እንደ ደረጀ መልካም የሆነና የተሻለ ስጋዊ ኑሮ ማግኘት የሚችልበትን መንገድ መምረጥ ይገባናል አለ ሊቀ መኳስ ጆን ቤል። እንራስ እንግዳና እንፊታራሪ ገብርዬ፣ አጼ ቴዎድሮስና ሊቀ መኳስ ዮሐንስ ይህን የመሰለ ንግግር ሲለዋወጡ ሐሳቡ ከነሱ ተግባር አለፍ ያለ ሆኖ ስለተሰማቸው የንግግሩ ተካፋይ ሳይሆኑ ንጉሱ ሲናገሩ ወደሳቸው፣ ዮሐንስ ሲናገር ወደሱ አይኖቻቸውን እየወረወሩ ነገሩን በጥንቃቄ ያዳምጡ ነበር። ዛዲያ ለሁሉም ነገር አስተማሮች ወደዚህ ማስመጣት ወይስ ለመማር የሚችሉትን ሰዎች መርጦ ወደ አውሮፓ መላክ የቱ ይሻል ይመስልሃል? ሁለቱንም በአንድ ጊዜ ማድረግ ይቻላል። እንደነገርህኝ ለኛ ታላቅ የእንግሊዝ ንግሥት ደብዳቤ ብልክ አሁን ቶሎ የሚረዱኝ ይመስልሃል? ደስ እያላቸው እንጂ ዮሐንስ ሙት በኋላ ትታዘበኛለህ። አሁን ቻዋን ላቸነፍ እንጂ ከዚያ በኋላ ተቋራ ተነስቼ ሁሉንም ክፍለ ሀገር በወታደር እንደወረርኩት አሁን ደግሞ በአስተማሪና በሰራተኛ ወረዋለሁ አሉ አጼ ቴዎድሮስ። አገራቸውን ትልቅ ለማድረግ ያላቸው ምኞት አሁን ተነስተው ለክርስቲያኖቹ የአውሮፓ መሪዎች ደብዳቤ ጻፉ፣ ደብዳቤ ጻፉ እያላቸው አይወዲያልኝ። እንዴት ያለው ደግ ሐሳብ በክፉ ሐሳብ ይለወጣል? ካንደበቱ ጠቃሚ ምክር ለመስማት በእነዚያ ፍቅር ሲያሳዩ የሰውን ልብ አውጥተው በሚወስዱ አይኖች የሊቀ መኳሳቸውን አይኖች እየተመለከቱ ጆሮአቸውን ጣል አድርገው ሲጠብቁ ሊሰሙት የሚፈልጉት ነገር ለመስማት በሚቀፋቸው ነገር ተለውጦ አገኙት። አንድ የልፍኛ ሽከር በችኮላ ገብቶ እጅ ከነሳ በኋላ ከላይ ከላይ እየተነፈሰ ማንም ሳይጠይቀው ወታደሩን በእያለበት ጨረሱት አለ። እነማን አሉ አጼ ቴዎድሮስ ጠቅላላ ሁኔታቸው ሉጥ ውጥ ብሎ አሽከሩን በቅጽበት በቀሉ አይኖቻቸው እየተመለከቱ በዚያ የተቀመጡት ሁሉ አይናቸውን ወደ አሽከሩ ወርውረው ይመለከቱ ጀመር። ህዝቡ ነው እህል ለመሸመትም አንዳንድ ነገር ለመግዛትም በየቦታው የወጣውን ሁሉ በየመንገዱ እየገደለ አሁን በየአቅጣጫው ወደዚህ በመጓዝ ላይ ነው አለ። ይህንን ዮሐንስ አንተ ብዙ ጊዜ እጅ እግር በመቁረጥ መቅጣት ይቅር ትለኛለህ፣ ግን ይኸውልህ የምታየው ነው። ይህን ጊዜ ከእነዚያ ሰዎች መካከል 5-6 ጊዜ የማርኩት ሰው ይኖር ይሆናል። እሺ ይሁን፣ አሁን ያገኘዋል አሉና አጼ ቴዎድሮስ ጠላትን ቀርቶ ወዳጅን ጭምር በሚያሸብር ቁጣ ከተቀመጡበት ተነስተው እየለባበሱ ገብርዬ ውጡና አስጭኑ አሉ። ራስ እንግዳና ፊት አውራሪ ገብርዬ ወጥተው ሰራዊቱ ጥሩምባና መለከት በመንፋት ክትቻ ተደረገ። ሰራዊቱ በዚህ ደማቅ የድንኳን ከተማ ፊት ለፊት ተከማችቶ ሲጠባበቅ አጼ ቴዎድሮስ በፈረስ ሳይወጡ በጠመንጃ ያሽ ጋሻ ጃግሬዎቻቸው እየታጀቡ በድንኳናቸው በስተቀኝ በኩል ወደ ተተከለው የድንኳን ቤተ ክርስቲያን ሄደው ተሳለሙና በዚያው ቆመው አጭር የህሊና ጸሎት አደረጉ። አቡነ ሰላማና እጨጌው ከድንኳኑ ቤተ ክርስቲያን ጥቂት አለፍ ብለው ከተተከሉት ድንኳኖቻቸው ወጥተው በብዙ ካህናት እየታጀቡ ወደ ቤተ ክርስቲያኑ መጥተው ንጉሡን ተገናኙ። የጌቷ አበችም ከድንኳናቸው ወጥተው ደንገጥሮችና ወታደሮች እያጀቧቸው ወደ ድንኳኑ ቤተ ክርስቲያን መጥተው ከተሳለሙ በኋላ ንጉሡ ወደ ቆሙበት ሄዱ። አጼ ቴዎድሮስ የህሊና ጸሎታቸውን እንደ ጨረሱ ወደ ጳጳሱ ዘወር ብለው ይፍቱኝ አባቴ አሉ። እግዚአብሔር ይፍታ አሉ አቡነ ሰላማ። ይፍቱኝ እግዚአብሔር ይፍታ። ይፍቱኝ እግዚአብሔር ይፍታ። እስቲ እግዚአብሔር ያሳየት አባቴ፣ ወደዚህ ቦታ የመጣንበትን ጊዜ ያውቁታል? በዚህ ጊዜ ሁሉ ህዝቡ ወታደሮችን በየቦታው ሲገድል እኔንም በየቀኑ እረፍት ሲያሳጣ በየጊዜው እየመላለሱ ምህረት በማድረግ ማንንም ሳልቀበል ሁሉንም ችዬ ቆየሁ። ወታደር በባላገር ቤት ገብቶ እንዳያስቸግር ወታደሮችን እየቀጣው የህዝቡን ሰላም ጠበቁ። የራሳቸውን ባላባቶችና መኳንንቶች ሸምኩላቸው። አሁን ምን ፍጠር ብለው ነው ይህን ሁሉ የሚያውቁኝ? ሞኝ ሲያከብሩት የፈሩት ይመስለዋል የሚባለው ተረት ደረሰባቸው። አሁን ብምረውስ ፈጣሪ ነፍሴን አይማራት። እሺ ተመለሱ፣ ግቡ። ተዋበች አንቺም ተመለሽ፣ አሁን ነው የምመለሰው አሉ አጼ ቴዎድሮስ። እንከተል እንጂ አሉ ጳጳሱ። የለም ለዚህ ምናምን ሁሉ ብለን ሰፈር አንለቅም፣ አሁን እመለሳለሁ አሉ አጼ ቴዎድሮስ። ምኑ ይታወቃል አሉ እቴጌ ተዋበች። ግድ የለሽም ይታወቃል፣ ዛሬ የማደርገውንስ አውቀዋለሁ። አሁንስ ወደ የድንኳናችሁ ተመለሱልኝ ልሂድበት አሉ ንጉሡ በለዘበ ድምፅ። እሺ እንመለሳለን፣ እንግዲህ እግዚአብሔር ይከተሎታ አሉ አቡነ ሰላማ። እግዚአብሔር ይከተሎት አሉ እቴጌቷ በጭ ትክዝ ባለ ድምፅ። አጼ ቴዎድሮስ ከቤተ ክርስቲያኑ ጥቂት አለፍ እንዳሉ በፈረሳቸው ላይ ጉብ አሉና ወደ ሰራዊቱ ሄዱ። በዚያ ሲደርሱ ፉከራውና ቀረርቶ ጥሩምባውና መለከቱ ተደባለቀ። ከሰራዊቱ የሚበዛው በሰፈር እንዲቀር ሆኖ የቀረውን ይዘው ሽፍቶች በብዛት አሉበት ወደ ተባለው አቅጣጫ ተጓዙ። ከዚያም ሽፍታውን በያለበት እያሳደዱ አለቃ አለቃው የኋላውን ቅጣት በመፍራት እንግዲህ ወዲህ ላይምሩን በማለት ቆርጦ ሲዋጋ ከአመዴ በሽር በስተቀር ሁሉም ሙቶ አለቀ። ወታደሩም በጀግንነት እየተዋጋ የሚሞተው ሲሞት ብዙ ተማረከ። ከጥቂት ቀኖች በኋላ ምርኮኛውን ሰብስበው ወደ ዋናው የጦር ሰፈር እንደተመለሱ ከጳጳሱ ከጨጌውና ከራሳቸው መኳንንት ሌላ በሰላም ከተቀመጡት የወሎና የእጁ መኳንንት ብዙዎች እንዲሁም ብዙ ሕዝብ በተሰበሰበበት ታላቅ የፍርድ ጉባኤ አድርገው የጥፋተኞች ጉዳይ ሲመረመር አንዳንዶቹ ብዙ ጊዜ ምሕረት ከተደረገላቸው በኋላ አሁንም የሸፈቱ ነው ተገኙ። የቀሩትም አንድ ጊዜ ይሁን ሁለት ጊዜ በአዋጁ እየተማሩ ከገቡ በኋላ የሸፈቱ ሆነው ተገኙ። ዛሬ እኔ ተፋራጅ እንጂ ፈራጅ አይደለሁም። ፍርዳቸውን ስጡኝ። ይህን ያህል ጊዜ ወታደሮችን በያሉበት ሲገሉ እኔንና ሰራዊቴን ከዚህም በላይ የእግዚአብሔርን ታቦት እንዲሁም ጳጳሱን ተነካህኖቻቸው በዝናብ በጭቃ በውሃ ሙላት ሲያጉላሉን ከረሙ። እኔም ነገሩን ሁሉ ስላልተረዱት ይሆናል በማለት እየደጋገሙ የሰሩትን ጥፋት እየደጋገምኩ ይቅር በማለት ማርኳቸው። እነሱ ግን አሁንም ሲወጉኝ ተገኙ። እንግዲህ ተዚህ ያለፈ ምህረት ማድረግስ አገሬ በወንበዴዎች ተከፋፍላ ተቀርብዬ እንደመተው ስለሚቆጠር አሁንም ምህረት የሚባል ነገር የለም። ለሁሉም ጋር አፋርብኝ። ምን ቢነግሱ በእጅ አይካሱ ሆኖብኝ ነው እንጂ ለፍርድ ማቅረብ እንኳን አልፈልግም ነበር አሉ በቁጣ እንደጋሉ የሚታዩት አጼ ቴዎድሮስ። ከዚያም ፍትሐ ነገሥት ቀርቦ ወንጀለኞቹ የሚቀጡባቸው አንቀጾች ሲፈለጉ የንጉሱን ቁጣ የሚያበርድ አንቀጽ ለእነዚህ ሰዎች አልገኝ አለ። ይሁንም የጥፋታቸው ከባድነት ግልጽ ስለነበር በሞት የሚያስቀጣ አንቀጽ ተጠቀሰባቸው። አጼ ቴዎድሮስ ግን እነዚህን ሰዎች በሞት ከመቅጣት ይልቅ እነሱን ይበልጥ በሚጎዳና ወደፊት ለመሸፈት በሚያስቡ ሰዎች ልብን ፍርሃት መሸማቀቅ በሚዘራ ሁኔታ ሊቀጧቸው በልባቸው ወስነው ነበር። ቢሆንም ሐሳባቸውን ከመፈጸማቸው በፊት ፍረዱልኝ ወይ ፍረዱብኝ አሉ። በእነዚያ በቁጣ የተቃጠሉ አይኖች ቀና ብሎ የሚያያቸውን ሁሉ እየገረፉ ካለፈው ሁሉ ጉዳት በላይ እነዚህ ወንበዴዎች እጃችንን አንሰጥም ብለው ሲዋጉ ከፈጁት ወታደር መካከል አጼ ቴዎድሮስ በጣም የሚወዷቸው ሁለት ጋሻ ጃግሮች በአንድ ጊዜ ሞተውባቸው ስለነበር ቁጣቸው በቀላሉ ሊበርድ አልቻለም። አጥፊዎቹን በፊታቸው ቀርበው ባዩ ቁጥር ሰውነታቸው በሙሉ ይለዋወጥ ነበር። ንጉሥ ንግሥት ቴዎድሮስ ሁኔታውን ሁሉ ከተናገሩ በኋላ መኳንንቱ በየተራ እየተነሱ ፍርድ መስጠት ጀመሩ። አንድ ባንድ እየተነሳ ባድላዊ ያላበት በአመጠኛ ሰይፍ ሞት ይታዘዝበት እያለ አንዱ በጥይት ሲሞቱ ይታየኛል፣ አንዱ ጧፍ በተነከረ ቀሚስ እየተጠቀለሉ በእሳት ሲቃጠሉ ይታየኛል፣ አንዱ እጅ እግራቸው ታስሮ በባህር ሲጣሉ ይታየኛል፣ አንዱ አንገታቸው እየተቀበሩ አይናቸው እያየ መንጋከፍ በራሳቸው ላይ ሲነዳ ይታየኛል እያሉ ሁሉም እንደዚሁ ለየራሱ የታየውን የጭካኔ ሥራ እየፈጠረ ሊያሳዝኑም ሊያስጨክኑም በሚችሉት ሰዎች ላይ ይፈርድ ጀመር። አጼ ቴዎድሮስ ከእያንዳንዱ ሰው አፍ የሚሰሙት የጭካኔ ሥራ ጥበብ ለጊዜው ልባቸውን በሐዘን ወጋው። ተናጋሪዎችን ሰዎችም ከልብ ታዘቧቸው። አሁን እኔ ተናድጃለሁ። ቢሆን ንዴቴን ለማብረድ መሞከር ይገባቸው ነበር። በቀርስ ይታሰሩ ይገደሉ ማለት ሲበቃቸው ይህን የመከራ ማሳያ መላ እየመቱ ለምን አቀረቡልኝ በማለት በወደቀ ግንድ ምሳር ይበዛል የተባለውን ምሳሌ ራሳቸው በፈጠሩትና ራሳቸውን በስራ ላይ በሚያውሉት ወገኖቻቸው ጠባይ በልባቸው አዘኑ። ይሁን እንጂ አንዳንዱን ነገር ሲሰሙ በልባቸው ቆጥበው መያዛቸው አልቀረም። ለምሳሌ በኋለኛው ጊዜ ለአጼ ቴዎድሮስ የበቀል መቅጫቸው ሊሆን በቻለው ሁኔታ ቤት ተዘግቶባቸው ሲቃጠሉ ይታየኛል እያሉ በዚህ ቀን የፈረዱት ሰዎች ብዙዎች ነበሩ ይባላል። ፍርዳቸው በዚህ ቀን ባይፈጸምም በሌላ ጊዜ እየተደጋገመ ተፈጽሞላቸዋልና ፍርዳቸው ባለመፈጸሙ አዝነው እንደሆነ በከንቱ እዘኑ ብሏቸው ነው። የሁሉም ፍርድ ከተሰማ በኋላ አጼ ቴዎድሮስ የብዙዎችን መልካም ሰዎች ደህንነትና ሰላም ለመጠበቅ ጥቂት አመፀኞችን በጭካኔ መቅጣት ያስፈልጋል፣ በፍርድ ስም በንጹህ ሰዎች ላይ ግፍ ሰራ እንዳልባል የሰሩትን ሁሉ አይታችኋል፣ ሰምታችኋል። ስለዚህ ብዙ ሰዎች በየጊዜው ሲሸፍቱ ተመፍጀት ሊደርስባቸው የሚችለውን በመፍራት በሰላም እንዲቀመጡ ማድረግ ስለሚሻል እነዚህ ወንበዴዎች እጅ እግር ይቆረጣል። የተቆረጠ እጅና እግራቸውን በአንገታቸው ላይ በገመድ እየተንጠለጠለ
ወደ የትውልድ ቦታቸው ይሄዳሉ ብለው ፈረዱባቸው። ንጉሠ ነገሥቱ ይህን አስፈሪ ፍርድ እንደሰጡ በጠጋቸው የተቀመጠው ሊቀ መኳንንት ዮሐንስ ወደሳቸው ዘወር ብሎ ጃንሆይ ችግር ሆኖ ነው እንጂ ይህ አይነቱ አቀጣጥ መቼም አሰቃቂ ነው አለ በለሆሳስ። አሰቃቂነቱማ አሰቃቂ ነው፣ ግን ምን ማድረግ ይቻላል? አገሪቱን እንዳሻቸው አርጓት ብዬ ልተውላቸው? ምህረትና ርኅራኄ አያውቁም። ከዚህ በስተቀር ይህ አይነቱ ሥራ እነሱ በሕፃን ልጅና በሴት ላይ እንኳን ሲፈጽሙት የኖረ አይደል ሲሉ በሕፃንነታቸው ዘመን በቸንከር ተክለ ሃይማኖት ቤተክርስቲያን ተማሪዎችና መምህራን ላይ የወሎና የእጁ ጦር ሲፈጽመው ያዩት የአረመኔነት ሥራ በድንገት ትዝ አላቸውና ሌላ ንዴት ስለጨመረባቸው ዮሐንስ ግድ የለህም ኢትዮጵያ አንድ ሆና በሰላም መምራት እስከምችል አንዳንድ ጊዜ ካልተጨከነ ሰላምና ድህንነት ሊፈጠር አይችልም አሉ ንጉሠ ነገሥት ቴዎድሮስ። አዎ ችግሩ ሲታይማ ሌላ መንገድ የለውም። ብቻ የአውሮፓ መንግስታት ይህን ተማጋነኛ የሐሰት ወሬ ጋር ሲሰሙ ለወደፊቱ የምንፈልገውን ድጋፍ ለመስጠት ያመነቱ ይሆናል። አውሮፓውያን ስለ አፍሪካ ያላቸው አስተያየት ያልተስተካከለ በመሆኑ እንዲህ ያለው ነገር ተሰራ ተብሎ በሚነገራቸው ጊዜ በውስጡ ያለውን እውነተኛ ነገር ሁሉ ሳይረዱ ሰሪዎቹን እንደ ጫካ አውሬ ይቆጥራሉ አለ ዮሐንስ። ይህስ እውነትክን ነው። ግን አውሬ እንደ አውሬነቱ ካልተቀጣ በሰው ሁኔታ እንያዝህ ብንለው መች ይሻለ? የአውሮፓ መንግስታት መሪዎች የተማረና የሰለጠነ እነሱ ከሚመሩት ይልቅ ራሱ የሚመራቸው ህዝብ እያስተዳደሩ የእኛንስ ሁኔታ ሳያውቁ እንደኛ ካልሆናችሁ ቢሉን እንዴት ማድረግ እንችላለን? አሉ አጼ ቴዎድሮስ። እውነት ነው፣ ምንም ማድረግ አይቻልም አለ ዮሐንስ። ሁለቱ ለብቻቸው ቀስ ብለው ይህን ሲወያዩ ከንጉሱ በስተቀኝ ጥቂት አለፍ ብለው ተቀምጠው የነበሩት አቡነ ሰላማ ዝም ብለው ያስተውሉ ነበር። በተሰጠው ፍርድ መሰረት እድል የማዓት እጇን የዘረጋችባቸው ከሃዲዎች አንድ ባንድ እየቀረቡ በተሰበሰበ መኳንንትና ህዝብ ፊት እጅና እግራቸው እየተቆረጠ በገመድ ካንገታቸው ላይ ይንጠለጠል ጀመር። የሚበዙቱ እንደ ተቆረጡ ለመቆረጥ ተራው የደረሰው አንድ ሽፍታ መቼስ ከዚህ የሚብስ መከራ አይደርስብኝ፣ እሺ ቢሉ እሺ ይበሉኝ፣ እምቢ ካሉም ያው ነው ካፍ ደጃዝማችነት ይቀራል ብሎ በማሰብ ቆራጮቹ ወደ መቆረጫ ቦታ ሲገፋፉት ጋቢውን እያጣፋና ከገፊዎቹ ጋር እየተጋፋ ፊቱን ወደ ንጉሠ ነገሥቱ አዙሮ ጃንሆይ፣ ንጉሥ እንደ እግዚአብሔር ተለማኝ ስለሆነ አንድ ነገር ይለመኑኝ፣ እግዚአብሔር ያሳየው ጃንሆይ አለ ድምፁን ከፍ አድርጎ። ወታደሮቹ ወደዚያ ሲያሽቀነጥሩት ተዋው ይንገረኝ አሉ አጼ ቴዎድሮስ። የሰላ ጎራዴ እጅና እግሩን የሚጠብቅለት ወንበዴ ጃንሆይ፣ አሁን የምለምነው አንዲት እጅ ብቻ ነው አለ። ሰውየው ራቅ በማለቱ በጣም አልሰማቸው ስላልና ነገሩም ስላልገባቸው ቀረብ አድርጉት አሉ ንጉሠ ነገሥቱ። ሰውየውም በተስፋና በፍርሃት እየታወከ ወደ ንጉሡ ቀረበ። ምን አርግልኝ ነው የምትለው? አሉ ጃንሆይ። አንዲት እጅ ብቻ ነው ጃንሆይ አለ ሽፍታው። የምን አንዲት እጅ? ከራሴ እጅና እግር መካከል አንዷን እጄን እንዲምሩልኝ ነው። የተቆረጡትን ሰዎች ሳይ አንድ ነገር ትዝ አለኝ። ምንድን ነገር? አሉ አጼ ቴዎድሮስ። ጃንሆይ፣ በተውሶ እጅ ሊሰሩ የማይችሉ የግል ስራዎችንስ በምን ይሰሯቸዋል? አለ ሽፍታው። በዚያ ያለው ህዝብ ሁሉ በሳቅ አወካ። ጆን ቤልና ጳጳሱ እንኳ በመጠኑ ፈገግ አሉ። ንጉሠ ነገሥት ቴዎድሮስ ግን በዚህ ሰው ንግግር በመሳቅ ፈንታ ሐዘን ልባቸውን ወጋው። ከተቀመጡበት ከሐዘንና ከቁጣ ጋር ብድግ ብለው እግዚአብሔር ሆይ፣ በዚያ አውሬ ሆኖ ሰውን አውሬ በሚያደርግ ህዝብ መካከል ለምን ፈጠርከኝ? ያገሬ ሰዎች እግዚአብሔር በፈቃዱ ሲያነሰኝ ምን ነው አርፋችሁ በሰላም በትቀመጡና ማድረግላችሁ እንደግ ስራ በትጠብቁ የሌላችሁን ነገር እንድታገኙ ለማድረግ ሳልም እግዚአብሔር የሰጣችሁን አካል እንዳሳጣችሁ በመራራውና መላእክን ሰይጣን በሚያደርገው ክፋታችሁ ለምን ታስገድዱኛላችሁ? ራስካችሁ ስለ እግዚአብሔር ተውኝ። ለራሳችሁ ጥቅም ስትሉ በሰላም እጠብቀዋለሁ፣ በደስታና በጌትነት አኖረዋለሁ፣ አሰለጥነዋለሁ ብዬ ሌት ተቀን የማሰልብለት ህዝቤን በገዛቼ እንዳጠፋ የምታስደርጉኝ መሳፍንትና መኳንንት ራስካችሁ ተውኝ። አሁን በስራት ላይ የሚገኙትን መሳፍንትና መኳንንት አገሯ መች ተረጋግታልኝ በፈታዋቸውና ደስ በሚላቸው ሁኔታ በኖሩ እያቁሳስብ እንደገና አዲስ እስረኞች ታስጨምሩኝ ጀመር። አዛኙን ልቤን ያውሬ ልብ ልታደርጉት ነው? ተው በቃ ተውይ፣ ስለ እግዚአብሔር ተውይ። መጥለብያለሁ በእግዚአብሔር ፊት በህዝቤ ፊት በአገሬ አፈርና ሰርዶ መጥለብያለሁ። ካል በኋላ ሳይቆረጡ የተረፉትን ሽፍቶች ወደ ፊታቸው አስቀርበው በሉ አሁን ወደምትፈልጉበት ሂዱ፣ ነገር ግን ዳግመኛ ተከዳተኛ መኳንንት ጋር ሆናችሁ ወይም ሽፍታና ሌባ ሆናችሁ የህዝብን ሰላም ታበላሹና ንብረቱን ስትዘርፉ ባገኛችሁ አሁን ታያችሁት 10 እጅ በሚከፋ ቅጣት እቀጣችኋለሁ አሉ። ከዳተኞቹ ሽፍቶችም እንደተማከሩ ሁሉ ባንድ ላይ እንባቸውን እያፈሰሱ ማሪው አባት ንጉሳችን አሽከሮቹ ሳይሆን ባሮቹ ሆነን እንድናገለግሎ ይፍቀዱልን እያሉ በንጉሠ ነገሥቱ ፊት በግንባራቸው ከመሬት ላይ በመደፋት ለመኑ። ተነሱ በሉ ሞላጫ ሁሉ፣ በሰላም ተተቀመጣችሁ ከማን ጋር ስዋጋ አሽከሮች የሆናችሁ ልታገለግሉኝ ነው? አሁን መሪያችኋለሁ፣ ወደ ፈለጋችሁበት ሂዱ አሉ ጃንሆይ በጸጸትና በሐዘን ልባቸው እየታወቀ። ወዲያው የተቆረጡት ሰዎች ወደ የቤታቸው ተወስደው ለየዘመዶቻቸው እንዲሰጡ አዘዙ። ይህን የመሰለው የንጉሱ ቅጣትና የመረረ ንግግር በወሎ በሸዋ በእጁ በተሰማ ጊዜ ለመሸፈት ያስቡ በነበሩ መኳንንት ልብ ይህ ነው የማይባል ፍርሃትና ሽብር ገባ። ወታደራቸውም የንጉሠ ነገሥት ቴዎድሮስ ጠላት ሆኖ ለመዋጋት ማመንታት ጀመረ። የወሎና የእጁ ሕዝብ በዚህ ሁኔታ ከድንበር እስከ ድንበር ጸጥ ብሎ በሰላም መቀመጥ እንደጀመረ አያሉ አባታጠቅ ወደ ሸዋ ፊታቸውን መለሱ። ምዕራፍ 37 የእሳት ጦርነት። የመንዝ መስኮችና ሸለቆዎች የደብረ ብርሃን ሜዳዎች በጢስ ተሸፍነው ይታያሉ። ጋይ ማቃጠል ነው አይባል ጊዜውም አልነበር። ጢሱም በዛ። በሞፈር ውሃ ሸለቆ ለሸለቆ በተጉለትና በቡልጋ ቆላዎች አፋፍ ለአፋፍ የላምና የበሬ የበግና ፍየል የፈረስ የበቅሎ መንጋ እጅግ ብዙ ከሆነ ሕዝብ ጋር ይርመሰመሳል። ከያቅጣጫው የሚመጣው ጢስ ትንፋገን ከተራ ሳርና እንጨት ከሚወጣ ጢስ እጅግ የተለየ ሽታ ነበረው። አጼ ቴዎድሮስ ከነሰራዊታቸው ደብረ ብርሃን ደርሰው በየቦታው የአመድ ክምርና ጢስ ብቻ የሚታይበትን ጥንታዊ ከተማ በአካባቢው ከሚብለቆለቀው ጥቁር ጢስ ጋር ሲመለከቱ ቆይና በጥጋቸው ወደ ቆመው ሊቀ መኳስ ዮሐንስ እየተመለከቱ፣ ዮሐንስ እግዚአብሔር አስተዳደር ብሎ የሰጠኝን ሕዝብ ተመልከት። የነዘራ ያዕቆብ ከተማ ቴዎድሮስ መጣ ተብሎ ይቃጠላል? ለመሆኑ የሸዋ ሕዝብ እስከዚህ ምን አየብኝ? እኔ ብመጣ ምን አድርገዋለሁ? እኔም እንደነሱ አማራና ክርስቲያን ነኝ። እንዴት የራሳቸውን ቤትና ክምር እያቃጠሉ ይሸሻሉ? ክርስቲያኑ ቴዎድሮስ ተረሃብና ተችግር፣ በብርድ በፀሐይ ተመንገላታት ተጫካ አውሬዎች ከፋለው ማለት ነው? እግዚአብሔር የላቸዋ አሉ በታላቅ ሐዘን። ጃንሆይ ይህ በክፋት ብቻ ሳይሆን በፍርሃትም ሊደረግ ስለሚችል ሊያዝኑበት አይገባም አለ ዮሐንስ። እኔ እኮ እስካሁን ያላወቅኩት ነገር አለ። ለመሆኑ ምን ሰራው ዮሐንስ? እንግዲህ ቀደም ሲልም በሩቁ አሁንም በቅርቡ ስታይ ቆይታል ለሀገሬ ቅንተ ማሰበቀና ማንከፉ ተመኘው እርግጥ ነው ክፉ የሚሰሩትን ሰዎች ለምኜ ሲያቀጠኝ ቀጥቻቸዋለሁ ሌላ ምን ክፉ ነገር ሰራው አሉ አልሴ ቴዎድሮስ ተመልካችን ጨምሮ በሚያሳዝን ትካዜ ሊቀመቆስ ዮሐንስ ለኒ መከረኛ ፍጡር የተሰማው ርኅራኄ የልቡን ስር አንቀጣቀጠው ጃንሆይ ሰው በክፉ ስራው ብቻ አይጠላም ተዘመኑ እምነትና አስተሳሰብ ተለይቶ አንድ ከፍተኛና አዲስ የሆነ ስራ የሚወጥን ሰው ሁሉ በአካባቢው ህዝብ ዘንድ የተጠላና የተፈራ ይሆናል አለ ሊቀመቆስ ዮሐንስ የዓለም መሪዎች እንደዚህ ባለ ህዝብና እንደዚህ ባለ ሁኔታ ላይ እየተነሱ ነው የምትነግረኝን ታላላቅ ስራ ሁሉ ለመፈጸም የቻሉት አሉ አጼ ቴዎድሮስ ጃንሆይ ከዚህ የሚከፋ ህዝብም አለ ግን መልካም አመራር ሁሉንም ሊለውጠው ይችላል አለ ዮሐንስ ለኒ ቅን ሐሳባቸውን የሚያሳርፉበት ልብና ቦታ ላጡ ንጉሠ ነገሥት የተሰማው ሐዘን ልቡን እየቆረቆረው ምን አይነት አመራር የክፉ ህዝብን ልብ ሊለውጠው ይችላል አሉ አጼ ቴዎድሮስ መቼም ለሰው ልጆች ሙያዎች አስቸጋሪው ሰዎችን መምራት ነው ያን ህዝብ መመሪያ ህግና መንግስታዊ አቋም ተህዝቡ ጠቅላላው ባህሪ ተውቀቱና ተኖረው ደረጃ ጋር ሊመሳሰል ይገባል የኢትዮጵያን ህዝብ አሁን ባለበት ደረጃ እንዳለ በእንግሊዝ ህዝብ አይነት ተዳደር ቢሉት ራሱን በራሱ ተከፍተኛ ጥፋት ላይ ይጥላል አለ ሊቀመቋስ ዮሐንስ አይነቱ የጠፋ ነገር ነው አሉ አጼ ቴዎድሮስ አፍላጦን የሚባለው የግሪክ ጥንታዊ ፈላስፋ አራት የታወቁ የአስተዳደር ህግጋቶች አሉ ይላል እነሱም አንደኛ በአንድ ሰው ፈቃድ ብቻ መተዳደር ሁለተኛ በጥቂት ከፍተኞች ሰዎች የጋራ ፈቃድ መተዳደር ሶስተኛ በአብዛኛው የአገሩ ሰው ፍላጎትና ፈቃድ በተመሰረተ አገዛዝ መተዳደር አራተኛ የመጨቆን ጠባይ ባለው አገዛዝ መተዳደር ናቸው በሰለጠኑት ህዝቦች መካከል ግን ተነዚህ የበዙ የአስተዳደር ህግጋቶች ይገኛሉ ይላል መቼም በአሁኑ ጊዜ በአብዛኛው ህዝብ ፍላጎት የተመሰረተ አስተዳደር ለመፍጠር ብዙ ችግር አለ አለ ሊቀመቋስ ዮሐንስ የአብዛኛውን ሰው ፍላጎትማ የምታየው አይደል አገሬን ከፋፍዬ በየቦታው ልሸፍት ነው የሚለው አሉ አጼ ቴዎድሮስ ጨርሶ አይቻልም አሁን የሚያስፈልገው ተራሳቸው የግል ጉዳይ ይበልጥ ለሀገራቸው ጉዳይ የሚያስቡ ቅኖችና የመስራት ችሎታ ያላቸው ሰዎች እየመረጡ ለጊዜው ተስማሚ ሆኖ አዲስ ሐሳብና ቀደም ሲል ሲሰራበት ተቆየ ህግና ልማድ ተዋህዶ በግርማዊነቱ በሚደነገግ መልካም ህግ እንዲመራ ማድረግ ብቻ ነው አለ ሊቀመቋስ ሁሉም የሚሆነው እኮ ህዝብ ሲረጋና ሐሳቤን ሲረዳልኝ ነው አሁን የነገርከኝ አራት ህግጋቶች በአገራችንም ሲነገሩ ቆይተዋል ህዝብ በአንድ ሰው ፈቃድ ብቻ መገዛት ይገባዋል የሚለው ንጉሥ የፈረደው ሰይፍ የቀደደው ንጉሥ አይከሰስ ሰማይ አይታረስ ይላል የተሾሙት ሁሉ ታላቅ ናቸው ብሎ በጥቂቶች ከፍተኞች ሰዎች ፍላጎት ህዝብ ይመራ የሚለው ሰው መርጦ ለሹመት ተንጨት መርጦ ለታቦት በማለት ይናገራል የብዙ ሰዎችን ፍላጎት ተከትሎ ማስተዳደርን የሚፈልገው ደግሞ ምን ቢነግሱ በእጅ አይካሱ አንድ ሰው አይፈርድ አንድ እንጨት አይነድ አንድ ሰው አስቦ አንድ በሬ ስቦ እያለ ይናገራል ስልጣንን የመቀሚያና የማጥቂያ መሳሪያ ማድረግ ይገባል የሚለው የጨቋኝነት መንፈስ ያለበት ሰው ደግሞ ሎሚ ጉና ስትመለስ ሹመኝ ሲሾም ያልበላ ሲሻር ይቆጨዋል ይላል አሉ አጼ ቴዎድሮስ በእርጋታ ይህማ እውነትም ታፍላጦኑ ጋር ተመሳሳይ ነው እንግዲህ በአሁኑ ጊዜ በኢትዮጵያ ህዝብ የረጋ ኑሮና አንድነት ተዚህም ጋር በቂ እውቀት እስታገኘ ድረስ ንጉሥ የፈረደው ሰይፍ የቀደደው የሚለው ቃል ነው የሚስማማው አለ ዮሐንስ አጼ ቴዎድሮስና ዮሐንስ ከብዙ ሰራዊት ጋር የደብረ ብርሃንን ከተማ አመድ እየተዘዋወሩ በመመልከት ይህንና ይህን የመሳሰለውን ሲነጋገሩ ከቆዩ በኋላ ፊታቸውን ወደ ሰፈር መለሱ ሸዌ ቤቱን ሁሉን እያቃጠለ የሸሸው አጼ ቴዎድሮስን በመጥላት ብቻ ሳይሆን ወሎ ላይ የፈጸሙትን የጭካኔ ቅጣት በመስማቱ በጣም በመፍራት ነበር ንጉሥ ኃይለመለኮት አጼ ቴዎድሮስን ለመከላከል በዝግጅት ላይ እንዳሉ በበሽታ በድንገት ስለሞቱ አጼ ቴዎድሮስ ወደ ሸዋ ሲገቡ እንዳለፈው ጊዜ ሁሉ ብዙ ተቃራኒ አላጋጠማቸውም ነበር። የመንስ፣ ያንኮበር፣ የደብረ ብርሃንና የተጉለት ህዝብ ግን ምንም እንኳ የንጉሱ መሞት መንፈሱንና አንድነቱን አድክሞበት ብዙ ሊዋጋ አይችልም አጼ ቴዎድሮስ በቀላሉ እሺ ብሎ ሊገባ አልቻለም። ይኸውም ከፍ ብሎ እንደተገለጸው በጥላቻ ብቻ ሳይሆን በወሬ የሰማውን ጭካኔ በመፍራት ጭምር ነው። ለምሳሌ ቶሎ ያላመነው የሸዋ ግዛት ክፍል ህዝብ ተሰብስቦ ሲመጥ አብዛኛውን ጊዜ የተነገረው ንጉሱ በጣም ጨካኝ ናቸው የሚለው ነገር ነው። ይህን አረመኔ ማን ዝም ብሎ ይቀበለዋል? የሚያቀው እጅና እግር መቆራረጥ ነው አሉ ባሻ ገብረ ሚካኤል። የለም እኮ ባሻ ገብረ ሚካኤል፣ መክሮ መክሮ እምቢ ካላሉት ንክቻ አያደርግም እኮ አሉ ባላምባራስ ወልደ ጻድቅ። ባላምባራስ ወልደ ጻድቅ ምንም አልሰማህም? የወሎን ሰው ሁሉ ቆራርጦ ስለፈጀው አይደለም ወሎዬ፣ ማጉረሱንስ ሚስቱ ታጉርሰው ሴቱን በምን ያብሰው ያለው አሉ ባሻ ገብረ ሚካኤል። ታዲያ ወይ ገጥመነው ቁርጡን እንወቀውና ካሸነፈም ይቆራርጠና አሉ አቶ ደባልቄ። አሁን ጦርነት ብንገጥም ምንም ማድረግ አንችልም። የሚጠቅመው ከብቱንና የምንችለውን ያህል እህል እየያዝን ቤቱንም ጎተራውንም ክምሩንም ሁሉ እያቃጠልን ወደ ቆላ መውረድ ነው። የሚበላው ሲያጣ በመጣበት እግሩ ይመለሳል አይደለም አሉ ግራዝማች አዝብጤ። በዚህ ሁኔታ ብዙ ምክርና ክርክር ከሆነ በኋላ በንጉሱ ሞት አንድነቱን አጥቶ ባንድ ላይ ለመዋጋት ያልቻለው የሸዋ ህዝብ የገዛ ከተማውንና መንደሩን እያቃጠለ ሸሸ። ይሁን እንጂ ከጥቂት ቀኖች በኋላ የንጉስ ኃይለ መለኮትን ልጅ ሕፃኑን ምኒልክን ይዘው ወደ ምንጃር ያፈገፈጉት የሸዋ መኳንንት በረከት በተባለው ቦታ ላይ ከራስ እንግዳ ጋር ባደረጉት ጦርነት ድል ስለሆኑ ጦርነት የመቀጠሉን ነገር ትተው የሟቹን ንጉሳቸውን ልጅ ይዘው ወደ አጼ ቴዎድሮስ ገቡ። አጼ ቴዎድሮስ የንጉስ ኃይለ መለኮትን ሞት ሲሰሙ እጅግ አዝነው እንባ ሲያወጡ በመታየታቸው ተመልካችን ሁሉ አስገርመውት ነበር። አጼ ቴዎድሮስ ለብዙ ጊዜ ወደፊት አንድ ከባድና የመጨረሻ ትግል አለብኝ ብለው ሲያስቡበት የቆዩት የሸዋ ጉዳይ በዚህ አጋጣሚ እድል በቀላሉ ስለተፈጸመላቸው በዚህም በማንኛውም የኢትዮጵያ ክፍል ያለውን የመሳፍንት አገዛዝ ድምሳሴ ከመጨረሻ ምዕራፍ ስላደረሱት እጅግ ደስ ብሏቸው ሰነበቱ። ለሸዋ ግዛትም የንጉሥ ኃይለ መለኮትን ወንድም መርዕድ አዝማች ኃይለ ሚካኤልን ሹመው ወደ ጎንደር በሚመለሱበት ጊዜ የሚከተለውን አዋጅ አስነገሩ። በሸዋ ያለህ የኢትዮጵያ ሕዝብ ሆይ፣ በእግዚአብሔር ፈቃድና ኃይል የነገሰው ቴዎድሮስ ሁለተኛ ንጉሠ ነገሥት ዘኢትዮጵያ የሚከተለውን ቃል ይነግራል። ሸዋ ብዙ ነገሥታትና መሳፍንት የተነሱበት ክርስቲያንና ጨዋ የሆነ ታላቅ ሕዝብ ነው። ይህን ሕዝብ ከተነጠለበት አካል መልሼ ለማቀላቀል እንጂ ላጠፋው አልመጣሁም። ነገር ግን ጨዋና ጀግና ብለን የምንገምተው ሕዝብ የራሱን ቤትና እህል እያቃጠለ በመሸሹ በጣም አሳዝኖናል። ይህም የቴዎድሮስ ጥፋት ይባል ይሆናል። እኔ ግን ምንም አልበደልኳችሁ። በምታውቋቸው የራሳችሁ ባላባቶች እንድትተዳደሩ የሟቹን ንጉሳችሁን ወንድም ሹሜላችኋለሁ። ልጅ ምኒልክንም ከኔ ጋር ወስጄ ልጅ አርጌ ያሳድገዋለሁ። የሸዋ ክፍለ ሀገር እንደ ሌሎች የኢትዮጵያ ክፍሎች ሁሉ ለመላው ኢትዮጵያ የሚወጣውን ደንብና ሕግ ተከትሎ ይኖራል። የኢትዮጵያን ጠላቶች በጀግንነት እያጠቁ የኢትዮጵያን አንድነት፣ ነጻነትና ሃይማኖት ጠብቀው ያቆዩ ታላላቅ ነገሥታት እየተወለዱባት የእናምደ ጽዮን መነሻ ሸዋ ኢትዮጵያን ለመከፋፈል ምክንያት ልትሆን ጨርሶ የማይገባ ነው። አሁን የተከፋፈለች አገራችን አንዱናለች። ከአሁን ጀምሮ የምንቀጥለው ሥራ ሕዝብ በሰላም የሚተዳደርበትን የኑሮውና የአእምሮ አቋም የሚሻሻልበትን መንገድ መክፈት ነው። እኔ እግዚአብሔር ተውድቀቱ እንዳነሳው ለፈጠረኝ ሕዝብ እረፍት የሚባል ነገር ሳላውቅ ስደር ሕዝቤ የራሱና የኔ ጠላት በመሆን እኔን ሊያሳዝን ራሱንም ሊጎዳ አይገባውም። ስለዚህ ሁላችሁም በያላችሁበት ጸጥታችሁንና ሰላማችሁን እንድትጠብቁ አደራላችኋለሁ። ባላባታችሁንና የኔ እንደራሴ አድርጌ የሾምኩላችሁን መርዕ አዝማች ኃይለ ሚካኤልንም እንደኔ አክብራችሁ ታዘዙት። ለኢትዮጵያ ሕዝብ በሙሉ የሚደረግ ነገር ሁሉ ለእናንተም በሱ አማካይነት ይደርሳችኋል። ምዕራፍ 38 የሰላምና የመሻሻል ተስፋ። የአፄ ቴዎድሮስ በየሄዱበት ድል ማድረግ በጊዜው የነበረውን የመሳፍንት የተተራመሰና የተከፋፈለ አገዛዝ ብቻ ሳይሆን እጅግ ብዙ የሆኑትን የቆዩ ክፉ ልማዶችና የጭካኔ ሥራዎች አጠፋ። ንጉሠ ነገሥት ቴዎድሮስ ራሱ ብቻ አንድ ገናና ሰው የሚያደርጋቸውን የተከታተለ ድል አግኝተው አገራቸውን አንድ ካደረጉ በኋላ ለጆንቤል እንደነገሩት ሁሉ ሕዝባቸውን በአዲስ መንፈስ ለመውረር አሰቡ። የቆንስል ፕላውዴንና የሊቀ መኳስ ዮሐንስ በጥጋቸው መገኘትም ለከፍተኛ ሐሳባቸው ታላቅ ድጋፍና ተስፋ ሆኖ ነበር። ሊቀ መኳስ ዮሐንስ ዘወትር በጥጋቸው ሆኖ የሰው ልጅ በዚያ ጊዜ ስለደረሰበት የመሻሻል ደረጃና ስለጠቅላላው የዓለም ሁኔታ እያስረዳ በተፈጥሮና በአገራቸው ባገኙት ዕውቀት ሰፊ የሆነ ሐሳባቸውን ይበልጥ ሲያሰፋው ትክክል ያልሆነ የመሰለውን ነገርም ሊሰሩ ሲሉ ካየ እንደ ሌሎቹ ሳይፈራ ይህ አይገባም እያለ በምክር በማስተው በጠቅላላው ከእቴጌ ተዋበች ቀጥሎ የግል ኑሯቸውንም ሆነ የንጉሠ ነገሥትነታቸውንም አቋም በጥብቅ በመጠበቅ ብዙ ሰዎች ያመልካቸው ነበር እንደሚሉት ሁሉ ከአምልኮት ባልተለየ ሁኔታ ያገለግላቸው ነበር። ይህ ቅን ፍጡር ለአፄ ቴዎድሮስ መካሪያቸው ብቻ አልነበረም። በጦር ሜዳ በጎናቸው ተሰልፎ በከፍተኛ ጀግንነት የሚዋጋ የጦር አለቃቸውም ነበር። በሌላ በኩል ደግሞ ለንጉሠ ነገሥት ቴዎድሮስ እጅግ ታማኝ ወዳጅ በመሆኑ የተላከበትን ሥራ ትቶ በማያገባው የአገር ውስጥ ጉዳይ እየገባ የተንኮል ሥራ ተካፋይ ሆኗል ተብሎ በእንግሊዝ ምክር ቤት እስከ መከሰስ ደርሶ የነበረው ቆንስል ዎልተር ፕላውዴን የንጉሠ ነገሥቱን ታላቅ ሰውነት እያብራራና እየደጋገመ ለአገሩ ባለስልጣኖችና በዚያውም ለሌላው የዓለም ይገልጽ ስለነበር ከአውሮፓ መንግስታት ሁሉ ቢቀር ከእንግሊዝ መንግስት ጋር የወዳጅነት ግንኙነት በመመስረት ለአገሪቱ የሚያስፈልገውን እርዳታ ለማግኘትና የንግድ ልውውጥ ለማድረግ ታላቅ የሆነ ተስፋ ነበር። እኒህ ታላቅ የእምነትና የሥራ ሰው የሆኑ ንጉሠ ነገሥት የአገራቸውን አንድነትና ሰላም በሚጠብቅ የማይበገር የጦር ኃይል ከዓለም ሕዝብ ጋር ለማገናኘት መሸጋገሪያ በሆኑ ወዳጆች መሃል ፍቅርና ሰላም እጅግ ከሰፈነበት ቤተሰብ ጋር መኖር እንደጀመሩ የነበራቸው በጎ ምግባር፣ ርኅራኄና መልካም ምኞት በማንም ኢትዮጵያዊ ላይ ታይቶ የማይታወቅ ነበር። ምንም እንኳ ቱርኮችን የመውጋት ሐሳባቸው ባይለወጥ ይህ ሊሆን የሚችለው ከብዙ ዝግጅት በኋላ መሆኑን ስላስታቱት ለጊዜው ከጦር አለቆቻቸው የአስተዳዳሪነት ችሎታና ቅን ባህሪ ያላቸውን እየመረጡ በአገረ ገዥነት መመደብ ጀምረው ነበር። ለምሳሌ እንግዳን ያህል በጦርነት የታወቁ አሽከራቸውን የጎጃም ገዥ አድርገው ሹመዋቸው ነበር። ባሻገልሞንም የናለፋና ጣቆሳ ገዥ አድርገው ሹመውት ነበር። በዚህ ሁኔታ ባሉበት ጊዜ አብዛኛውን ጊዜ የሚውሉት የሕዝብን ጉዳይ ሲከታተሉ ነበር። አንዳንድ ቀን ከጠዋት እስከ ማታ ጃንሆይ እግዚአብሔር ያሳዮ የሚል ድምፅ ጆሯቸውን ሲያደነቁረው ይውል ነበር። ንጉሠ ነገሥቱ የባሪያን ንግድ ለማስቀረት በነበራቸው ብርቱ ምኞት በየቦታው ላሉ ሹማምንት አዋጅ ከማስተላለፋቸው በላይ በሚገኙበት አካባቢ የባሪያ ነጋዴዎች መተላለፊያ ነው ተብሎ የሚጠረጠር ቦታ እንዳለ ከጥቂት ወታደሮች ጋር ራሳቸው ሂደው በማድፈት ከእንስሳት በታች ሆነው በስቃይና በድካም ሌሎችን ሰዎች እንዲያገለግሉ እየታፈኑ የሚነዱ ብዙ የሰው ዘሮችን ከሚጠብቃቸው አሰቃቂ ድል ያድኑ ነበር። በዚህ ሁኔታ ላይ እንዳሉ የሚያስቡት ደግሞ ሌላ ሰፊ ነገር ነበር። የአገራቸው ሕዝብ መልሶ አንድነቱን፣ ሰላማዊ ኑሮውንና መልካም አስተዳደሩን ቢያገኝም የብቻ በቂ ሆነ የኑሮ ዓላማው ሊሆን እንደማይገባው አመኑ። የርሻው የንግዱ የጦርነቱ መልክና ይዞታ ሁሉ በተለወጠና በተሻሻለ ሁኔታ መከናወን አለበት። ዓለም ተምትኖርበት ሁኔታ የተለየ እና ዝቅ ያለ የኑሮ ሁኔታ ሊኖረን አይገባም ብለው አሰቡ። ጎንደር ከተማ በነበሩበት ጊዜ አንድ ቀን ከጧት ጀምረው የምሳ ጊዜ አልፎ 9 ሰዓት ግድም እስኪሆን ድረስ የህዝብ ጉዳይ ሲሰሙ ውለው ወደ ግቢ ተመልሰው ምሳ ከበሉ በኋላ ሊቀ መኳስ ዮሐንስን፣ ቆንስል ፕላውዲንንና ጥቂት አሽከሮችን አስከትለው ከከተማው ወደ ሰሜን ወጡ። አጼ ቴዎድሮስ በተፈጥሯቸው ከግንብ ይልቅ ድንኳን፣ ህዝብ ከሚተራመስበት ከተማ ይልቅ ንጹህ አየርና የአካባቢውን የምድር አቀማመጥ ለማየት የሚያስችል ቦታ በጣም ይወዱ ነበር። ስለዚህ ከየፈረሶቻቸው ወርደው በአካባቢው ያለውን ቦታ እየተዘዋወሩ ሲመለከቱ በቅርቡም በሩቁም ያለው ቦታ አቀማመጥና ቀዝቀዝ ያለው ነፋስ ሽውታ ምቾትንና የሰላማዊ ኑሮ ጣዕምን አግኝቶ በማያውቅ ልባቸው የኑሮ ጣዕም ተስፋ አሳደረበት። ቀን ሲሰጡት በኋላው ትክክለኛ ፍርድ ከሚሰማቸው የመንፈስ ደስታ ጋር አሁን የሚሰማቸው አካላዊ ደስታ ተዋህዶ መኖርና መልካም ሥራ ከፍ ያሉ ትርጉሞች እንዳሏቸው አስታወሳቸው። አቶ ቡላዴን፣ እኔ ሰላምንና የደስታ ኑሮን ለአገሬ ሰው ሁሉ ለማስገኘት ስደት የኖርኩ ሰው ነኝ። ራሴ ግን በአንድ ቦታ ላይ ቆሜ ቀዝቃዛ ነፋስንና መልካም የሆነ የምድር አቀማመጥ መመልከትን እንኳን ሳልጠግ ወዲህና ወዲያ ስባክን ኖር። እግዚአብሔር የመሰረተልኝን ሰላም ቢያጸናልኝ የወደፊት ሥራዬ ተየሰው ፊት ሐዘንና ሰቀቀን የሚጠፋበትን ነገር መፈለግ ይሆናል አሉ አጼ ቴዎድሮስ። እንግዲህ ወዲህ ሰላምና መሻሻል ወደ ኢትዮጵያ ምድር እንደሚገባ ተስፋ አድርጋለሁ አለ ቆንስል ፕላውዴን። ከዚህ ላይ አጼ ቴዎድሮስ ህዝቤ በሰላም አርፎ የየለት ተግባሩን ተተከታተለልኝ በሌሎች ሀገሮች ተደረገ የሚባለውን ነገር ሁሉ ለማድረግ የማያስችለኝ ምን ነገር አለ ብለው አሰቡ። ነገር ግን ወዲያው ችግሩ ትዝ አላቸው። እነዚያ የማይወዷቸው ቱርኮችና አረቦች ዙሪያቸውን ስለከበቧቸው አሰልጣኞችንና ስልጣኔውን ማስገባቱ ራሱ አንድ ከባድ ችግር ያለበት መሆኑ ተሰማቸው። ስለዚህም የእንግሊዝ መንግስት እርዳታ ይበልጥ አስፈላጊ ሆኖ ተሰማቸው። ይሁን እንጂ የእንግሊዝ መንግስት ለኢትዮጵያም ይሁን ለሌላው ትንሽ የክርስቲያን አገር ብሎ ከቱርክ መንግስት ጋር ጦርነት ለመግጠም የማይፈቅድ መሆኑን ሊቀ መኳስ ዮሐንስ የነገራቸው ወዲያው ትዝ አላቸው። ከዛም ፊታቸውን ወደ ሊቀ መኳስ ዮሐንስ ዘወር አድርገው ዮሐንስ፣ የእንግሊዝ ህዝብ እርግጥ ክርስቲያን ተሆነ የእንግሊዝ መንግስት በእስላም ወራሪዎች የሚጠቃ የክርስቲያን አገርን ለምን አይረዳም? አሉ አጼ ቴዎድሮስ። ጃንሆይ፣ መርዳቱን ይረዳል። ግን በአሁኑ ዘመን የአውሮፓውያን መንፈስ ላይ ንግድ ሃይማኖት የበለጠ ቦታ እያገኘ ስለሄደ አንዱ መንግስት በከፍተኛ ጥቅም ከሚገናኘው መንግስት ጋር ለሃይማኖት ብሎ አይጋጭም አለ ሊቀ መኳስ ዮሐንስ።
ታጠቅ ብሎ ፈረስ ካሳ ብሎ ስም ባርባር ቢሸበራል ኢየሩሳሌም እኔማዩ ቱርክ ባይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔማዩ ቱርክ ባይ የምሸሽ ነው። መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር። እኔማዩ ቱርክ ባይ የምሸሽ ነው። አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት ለማዩ ትርክባይ የምሽሽማ እድሜ ሲገሰግ ካንቱ
የታባቱ
ሞትን ይሙት
ያሆር እስሙላ ወጣ ተጽፈበር
ባካችሁ ዘመዶች ሲሞት
ሞትም አብሮኝ ይሙት
በሳቅ በደስታ ግደሉት
በሐሴት በደስታ ውገሩት
ከአጥንቴ በታች ቅበሩ
እባካችሁ ዘመዶቼ ለሞት የልብልብ አትስጡት
ናቁት አጥላሉት አውግዙት
በሙሾ ግንን አትበሉት
በሞቴ እንዳታስቱት እንደ ኖርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሰድ ብቀበር ሞቼ
ተፈድቅ ነበር ባትረሱ
በንባውኔን ባታተሱ
እባካችሁ ዘመዶቼ በሳቅ ጉዞ ፍታፍቱኝ
በሙሾ ዋይታ አታጅሉኝ እናቴም ፊትሽ አይክፈል በልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ ባሐዘን አይላበስ
በሆድሽ ሞት አይጨነስ እንባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ሁሌን ተቀበሉኝ ደስታዬን ተካፈሉኝ
ለንሳ ሞት አይደለም ለፍሳ ረፍት አብቁኝ
በዶርዜስ ክስታ አስቀብሩኝ
በልልታው ጉዞ አሳጅቡኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስልት ይውረድ
ዛፍ ቅጠሉም አብሮ እስኪረግ ሀገር ምድሩ ያቅራራ
ሐሴት ነው ይበል ጆቢራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍራት ገበናውን ሲራቆት
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ ሚኖር
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በእልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
ባካችሁ ዘመዶቼ ሞት ሞትም አብሮኝ ይሙት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
ዘመዶን
ለፕሮግራማችን በዚሁ ይተናቀቃል።